ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥር 18 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ጥር 18 ቀን 420 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። በሀገራችን አሁንም መረጋጋት የለም፣ ሰላም የለም። በሰሜኑ የሀገራችን ክፍል ከሱዳን ጋር በሚዋሰነው ምዕራብ ኢትዮጵያ እና በደቡብ ምዕራብ በወለጋና ቤኒሻንጉል በደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና ብዙዎቹ ልጃገረዶች የሆኑት ተማሪዎች በአማራነታቸው ብቻ በኦነግ አሸባሪዎች ታግተው አንድ አመት ከሁለት ወራት አልፏቸዋል። ኦህዴድ ኦዴፓው ብልጽግና ተብዬ ዘረኛ አገዛዝ ስለ ጉዳዩ ዝምታን መርጧል። ዝምታ ብዙ ጊዜ ከድጋፍ ነው የሚቆጠረው። በወለጋ በኦነግ በቤኒሻንጉል ደግሞ በኦነግ በወያኔና በአካባቢው አሸባሪዎች በተለይ በአማራዎች ላይ ያነጣጠረው ግድያ፣ አስገድዶ መድፈርና ማፈናቀል እየተባባሰ በመሄድ ላይ ነው። እፍኝ የማይሞሉ አሸባሪዎች በነጻነት ጥምብ እንዳየ አውሬ ይቅበዘበዛሉ። የጭካኔ እርምጃቸው እጅግ ይዘገንናል። እውን ይሄ ድፍረት ነው? ጀግንነት ነው? ሁሉም የምሱን የሚያገኝበት ጊዜ ሩቅ አይደለም። በዛሬ ዝግጅታችን በቅድሚያ ዜና፣ በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናሰማለን። እበት ትል ይወልዳል በሚል ርዕስ የቀረበ ነው። በማከታተልም ሁለት ሀተታዎችን እናቀርባለን። የማን መንግስትና ምኑ ነው አዲሱ በሚል ርዕስ የቀረቡ ናቸው። አሁን ወደ ዜናው።
በአዲስ አበባ ከተማ ከ21000 በላይ የጋራ መኖሪያ ቤቶች በህገወጥ መንገድ በያዛቸውና 323 ህንጻዎች ቤቶች ባለቤት አልባ ሆኖ መገኘታቸውን የአዲስ አበባ ከተማ ምክትል ከንቲባ ሰብየዋ አስታውቃለች። ባለቤት አልባ ከሆኑት ከ21695 የጋራ መኖሪያ ቤቶች ውስጥ 15891 የሚሆኑት የባለቤትነት መረጃ ያልቀረበባቸው ነው ተብሏል። እንዲሁም 323 ህንጻዎች ባለቤት አልባ ተብሎ መለየታቸው የተነገረ ሲሆን የህንጻዎቹ ባለቤት ነኝ ብሎ የቀረበ ግለሰብ እስካሁን አለመኖሩን ተገልጿል። ከነዚህም ውስጥ 58 ተጠናቀው እየተከራዩ ያሉ ሲሆን 264 የሚሆኑት ግን ሳይጠናቀቁ በግንባታቸው የቆሙ ናቸው ተብሏል። ህንጻዎቹ ሲገነቡ ምንም አይነት ፈቃድ ያልወሰዱ መሆናቸውና እያንዳንዱ ህንጻ በአማካይ ከ500 ካሬ ሜትር በላይ በሆነ ቦታ ላይ የተሰራ መሆኑን በተጨማሪ ተገልጿል። በአጠቃላይ እነዚህ ባለቤት አልባ ናቸው የተባሉት ህንጻዎች የያዙት የቦታ ስፋት 229526 ካሬ ሜትር ነው። እነዚህ ህንጻዎች የተያዙት ከሁለት አመት በፊት የወያኔ ቡድን የበላይ በነበረበት ጊዜ ነው የሚል እንደምታ ቢሰጥም ለውጥ ተብየው ከመጣ በኋላም በትኩረት ተረኞቹ በህገወጥ መንገድ የተያዙን ቦታ አልተጠቀምንም የሚል ክፍሎች አሁንስም ቢሆን ተገኙ የተባሉት ባለቤት አልባ ቤቶች በህገወጥ መንገድ ለተረኞቹ የሚሰጥ አለመሆኑ ምን ማስተማመኛ አለ ይላሉ። የውጭ ጉዳይ ቃል አቀባይ ማክሰኞ ጥር 16 ቀን በሰጠው መግለጫ በድንበር ጉዳይ ከሱዳን ጋር ሰላማዊ ውይይት ለመጀመር በቅድሚያ ሱዳን ከያዘችው ቦታ ወጣ ወደ ቀድሞ ይዞታ መመለስ አለባት ብሏል። ሱዳን ቦታውን የያዘችው ወታደሩ በሰሜን ህግ ማስከበር ሳ ላይ በተጠመደበት ጊዜ በማለት በድጋሚ የሚናገረው ቃል አቀባይ እንደራደር ያሉ አካላትን መኖራቸውን ጠቅሶ እኛ በሰላማዊ መንገድ ለመደራደር ዝግጁ የምንሆነው ሱዳን ወደ ቦታው ስትመለስ ብቻ ነው ብሏል። ሰኞ ጥር 17 ቀን የሱዳን የመከላከያ ሚኒስቴር ለሰላም ንግግር ኢትዮጵያ ቅድመ ሁኔታ እንደማይቀበል መግለጹ ይታወቃል። ሚኒስትሩ ምንም አይነት ቅድመ ሁኔታ አንቀበልም ካለ በኋላ ኢትዮጵያ መልቀቅ ያለባት ገና ሱዳን ያላስመለሰችው ይዞታ አለ በማለት ለቀረበለት ጥያቄ መልሰዋል። የቀድሞ የደህንነት ሰራተኛ የነበረው የጌታቸው ወለልኝ ክስ እንደገና ተከስክሶና በሌለበት ተፈርዶበት መታሰሩ የፍርድ ተቋሙ የአገዛዙ መሳሪያ መሆኑን ያሳያል ተብሏል። ጌታቸው ወለልኝ በወያኔ የደህንነት ተቋም የኢኮኖሚ ደህንነት ክፍል ውስጥ ለረጅም ጊዜ ሲሰራ የነበረ ሲሆን በወያኔ ቁልፍ ሰው በነጌታቸው አሰፋ ሲካሄድ የነበረውን ከፍተኛ የሙስና ተግባር በማጋለጡ በወያኔ ባለስልጣኖች ሴራ የሐሰት ክስ ተመስርቶበት ታስሮ እንደነበር ይታወቃል። የጌታቸው ወለልኝ ክስ የነጌታቸው አሰፋን የሙስና ተግባር በማጋለጡ ፍርድ ቤቱ በዋስ ነጻ ለቆት ከደህንነት መስሪያ ቤቱ ተሰናብቶ በግል ይኖር ነበር። ጌታቸው ወለልኝ የወያኔ ቡድን እና ኦነግ ሸኔ በደህንነት መስሪያ ቤቱ ውስጥ ደጋፊ አላቸው በማለት በፌስቡክ በማጋለጡ ቀደም ብሎ ነጻ የወጣበት ክስ በይግባኝ እንደገና እንዲቀሰቀስ ተደርጎና አገር ውስጥ እያለ እንደሌለ ተደርጎ እስራት ተፈርዶበታል። ፍርዱ ከተሰጠ በኋላም ካለበት ተይዞ ወደ እስር ቤት የተወረወረ መሆኑን ተነግሯል። ይህ ድርጊት የተከሳሽን መብት በጽኑ የሚጋፋ ከመሆኑም በላይ በአሁኗ ኢትዮጵያ የፍርዱ ተቋም ምን ያህል ያገዛዙ መሳሪያ እንደሆነ ማየት ለተሰማቸው በግልጽ የሚያሳይ ነው ተብሏል። የታንዛኒያው ፕሬዝዳንት በሀገሪቱ ውስጥ ታስረው ለነበሩ 1700 ኢትዮጵያውያን በይቅርታ እንዲፈቱ ማድረጋቸው ታውቋል። የኢትዮጵያውያን የተፈቱት ከአገዛዙ ባለስልጣኖች ጋር በተደረገ ስምምነት መሆኑ የተገለጸ ሲሆን የታሰሩ ስደተኞች ከእስር ተፈተው ወደ ኢትዮጵያ ሊመለሱ እንደሚችሉም ተገልጿል። ባለፉት አመታትም ሆነ በአሁኑ ወቅት በአገሪቱ ውስጥ በተከሰተው አስከፊ አገዛዝና ባለው የኑሮ ውድነት ኑሯቸውን መፍታት ያቀታቸው ኢትዮጵያውያን ወደ ደቡብ አፍሪካና ሌሎችም ቦታዎች በብዛት የሚሰደዱት ኢትዮጵያውያን እንደ ኬንያ፣ ታንዛኒያ፣ ዛምቢያና ዚምባብዌ የመሳሰሉ ሀገሮች ስደተኞቹ አስረው ሲያሰቃዩ መቆየታቸው ይታወቃል። ከዚህ በፊትም በዓለም አቀፉ የፍልሰት ድርጅትና በአውሮፓ ህብረት እርዳታ ከታንዛኒያ በርካታ ኢትዮጵያውያን ተፈተው ወደ አገራቸው መመለሳቸው ይታወቃል። የዓለም አቀፉ የፍልሰት ድርጅት ባወጣው መግለጫ በትግራይ በመቀሌና በአንዳንድ የትግራይ ከተሞች የመገናኛና ሌሎችም አገልግሎቶች ቀስ በቀስ እየተመለሱ ቢሆኑም አገልግሎቶቹ ለማግኘት ረጅም ጊዜ መጠበቅ የሚያስፈልግ መሆኑና የምግብና ሌሎች ቁሳቁሶች ዋጋቸው ከፍተኛ እንደሆነ መገንዘቡን ዘግቧል። የጸጥታ ሁኔታ አስተማማኝ ባለመሆኑ ምክንያት በሌሎች አካባቢዎች ችግሩ የበረታ መሆኑን ጠቁሞ መጠኑ የቀነሰ ቢሆንም አሁንም ወደ አማራና አፋር ክልል የሚገቡ የትግራይ ተፈናቃዮች መኖራቸውን አስታውቋል። በሱዳን ከገቡት 60 ሺህ ስደተኞች መካከል 31 ከመቶ የሚሆኑት ከ18 ዓመት በታች የሆኑ ህጻናት መሆናቸውና 45 ከመቶ የሚሆኑት ደግሞ ሴቶች መሆናቸው ተቋሙ በመግለጫ ይፋ አድርጓል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁ ቆዩ።
የማክሰኞ ጥር 18 ቀን 2013 ዓመተ ምህረት የፍኖተ ዲሞክራሲ ሐተታ እበት ትልወልዳል። እበት እንኳን የሆነ ጥቅም አለው። እበት ወያኔ አገርና ህዝብን ከመጉዳት ውጪና ትሎችን ከመውለድ አልፎ ምንም ጥቅም አልነበረውም። መጨረሻቸውም ያላማረ መሆኑ እንብዛም አላስገረመም። ወያኔ ወለደቸው ትሎች መሃል አንደኛው ኦህዴድ ሲባል የነበረውና ዛሬ ስሙን ቀይሮ ኦዴፓ ብልጽግና የሆነው ጉድ ነው። ወያኔ ተልነውና ከበቱ መላቀቅ የሚቻለው አልሆነም። አሁንም የወያኔን ዘረኛ ስርዓት ሊቀጥልብን ደፋ ቀና እያለ ነው። ባሳፋሪ ደረጃ ለሻቢያው ጸረ ህዝብ ሰግዷል፣ ሎሌ ሆኗል። የኢትዮጵያን ጥቅምና ሉዓላዊነት አሳልፎም ሰጥቷል። ለሱዳንም አመጭቷል። ያው የፈረደበት ህዝብ ጥቃት የሚከላከል ሱዳንን ይጋፈጥ እንደሆን እንጂ የኮሎኔሉ ቅልቦች ያልተጠቀ ህዝብን ከመፍጨት አልፈው የሚቋቋማቸው ጦር ጋር መግጠሙ አልሆንላቸው እንዳለ አለ። አንዳንዶች ለምን የኮሎኔሉን አገዛዝ አትደግፉም ይሉናል። ለምን ስንላቸው አጥጋቢ መልስ የለም። ይህን ሁሉ አመት ህዝብ የታገለው ወያኔን በኦሮሞ ጠባቦችና ነፍሰ ገዳዮች ለመተካት አልነበረምና ደግፉና እጅ ስጡ ተወራራሽ ሆነው ቢመጡብን አይፈረድብንም። እጅ መስጠት ደግሞ የድርጅታችንም የሰማዕትም ታሪክም ቅርስም ሆኖ አያውቅም። ትግላችን ለህዝባዊ ዴሞክራሲና መንግስት ነበርና ነውና አያሌ መስዋዕትነትንም ለዚሁ ከፍለናልና ዘረኞችን መንግስት ብለን ልንቀበል ከቶም አንችልም። ትግላችን ለምን ብለን የዛሬ 40 ዓመት በግልጽ አስቀምጠናል። ይሃባ በብሔር ብሔረሰቦች እኩልነት ላይ ለተመሰረተ አንድነት ይታገላል እንጂ ዘረኛን በዘረኛ ተክቶ ትግል በቃ የሚል አይደለም። የመጎንበሱን ምርጫ ለባንዳና አንጃ መንጋ የተወው ነው እንጂ ለሰኮንድም ድርጅቱን አይገልጸውም። ያፓ የመድበለ ፓርቲ ስርዓትን ለሚያንጸባርቅ ዴሞክራሲያዊ ሪፐብሊክ ታገለ እንጂ የትንግርት አምባገነኖች ህዝብ ላይ በፈላጭ ቆራጭነት እንዲሰየሙ ደም አልገበረም። ያፓ በሃይማኖቶች እኩልነት የሚያምን ሲሆን መንግስትና ሃይማኖት ለሚለዩበት ስርዓት ታገለ እንጂ ተዋህዶ ላይ ጸያፍና አረመኔ ዘመቻ የሚያደርግን አገዛዝ ለማስፈን የአንድ ሃይማኖትን የበላይነት ለማረጋገጥ ቤተ እምነቶችን ለሚያቃጥል አገዛዝ ለማስፈን አልተዋደቀም። በኢኮኖሚው መስክ ብሔራዊ ኢኮኖሚ ቅይጥ ኢኮኖሚ እንዲሰፍት ፈለገ ታገለ እንጂ ሰው በላ ስርዓትና የጥቂቶች ብዝበዛ እውን እንዲሆን ከቶም አልታገለም። ያፓ አገራችን የገለልተኝነትን ፖለቲካ ተከትላ ለመብት ከሚታገል ህዝብ ሁሉ ጎን እንድትቆም ፈለገ እንጂ የኢትዮጵያን ጥቅምና ፖለቲካ ለባዕዳን አሳልፎ ሊሰጥ መቼም አልታገለም። ያፓ ኢትዮጵያን ከውጭ ጥቃት የሚከላከል ከህዝቡ የተውጣጣ ከፖለቲካ የራቀ ሙያተኛ ብሔራዊ ጦር ይኑረን ብሎ ታገለ እንጂ ጸረ ህዝብ የዘረኞች ጦር ይኑረን ብሎ አልታገለም። ያፓ የታገለው ለተሸራረፈ ጎዶሎ ዴሞክራሲ ወይም የይስሙላ ዴሞክራሲ ሳይሆን ዜግነታችን፣ ኢትዮጵያዊነታችን፣ መብታችን ሳይገደብ ለሚከሰት ህዝባዊ ዴሞክራሲ ነውና የነ ኮሎኔሉ አገዛዝን የምንቃወመው እንጂ ቅንጣትም ልንደግፈው የምንችል አይሆንም። ሻቢያ ተመልሶ የኢትዮጵያ አዛዥ ናዛዥ ሊሆን ይችል ዘንድ የሰማዕትን ደም ረግጠን ላንዴም ያልተገኘን በመሆኑ ህዝባችንን ለሻቢያ አሳልፎ ሰጥቶ ያስጠቃውን ኮሎኔልና አገዛዙን ልንደግፍ አንችልም። ለኛ ኢትዮጵያ ሀገራችን ክብራችን ናትና ኢትዮጵያ የምንለው ለይስሙላ ከደተን ለመሸፈን ሊሆን አይችልም። በዚህም ከኮሎኔሉ አገዛዝ ጋር እንለያለን። የአኖሌን የጥላቻ ሐውልት አቆሞና አስመርቆ ያለው ኮሎኔል ይህን ጉድ ማፍረስ አስቀድሞ መገኘት ሲገባው በኢትዮጵያ አርበኞችና ታሪክ ሰሪዎች ላይ ዘመቻውን መቀጠሉ ትርጉሙ አልጠፋንም። ሊያደናገር ቢገላበጥም እነጋቢሳና ራርሳ እነሽመልስ እቅጩን ስለሚነግሩን ያላቸው ግብ ኢትዮጵያን ኦሮሚያ በሚለውጦ የኦሮሞ ኦዴፓ የበላይነትን አስፍኖ ሕዝብን ቀጥቅጦ መግዛት መሆኑን አላጣነውም። ኮሎኔሉም አገዛዙም ኢትዮጵያን ለማፍረስ እንጂ በዲሞክራሲ ለመገንባት የመጡ አይደሉም። በሃይማኖትም በብሔርም አንዱ የሆነችውን ወይዘሮ የምርጫ ቦርድ ኃላፊ ብሎ ሰይሞ የልቡን እያደረሰ ነው። ጉባኤ አላደረጋችሁም ወይም ፊርማ አላሟላችሁም ወዘተ በሚል በይስሙላው ምርጫ እንዳይካፈሉ ያልተፈለጉ ድርጅቶች ሲታገዱ፣ ጉባኤ ያላደረገውና መሪዎቹን ሲመርጥ ያልታየው ብልጽግና ተብዬው የባለጌዎች ፓርቲ ግን ከምርጫው በኋላ ጉባኤ ሊያደርግ ተፈቅዶለታል። በሁሉም መስክ አገዛዙ ዴሞክራሲን ጥሶ ፍትሐዊ አስተዳደርን አፈር አብልቶ ዘረኛ ፋሽስታዊ አገዛዝን ሊያሰፍን በመራወጥ ላይ ነው። ይህን እንድንደግፍ እንዴትስ ይጠበቃል? ለፋሽስቶችና ዘረኞች መስገድ መጋዣ መሆን ለለመደባቸው ክፍሎች ይህን ቅሌት ትተንላቸዋል። ዘረኛ አገዛዝን እስከ መጨረሻው ድረስ እንታገላለን። ለሕዝብ ያለንም ጥሪ ይኸው ነው። ባንዳና ካሪዎች ውጉስ ከማሪዎች ናቸው። አገር አድን ትግላችን ተፋፍሞ ይቀጥል። ኢትዮጵያ ለዘላለም ታፍራና ተከብራ ትኖር።
ራና አቋሙንም መርምሮ የሚወስን ነው። ማወቅ ማለት ግን ወጣኝ ለመሆኑ ምንም ጥያቄ የለውም። በተለምዶ ግለሰቦች በስም ቢጠቀሱም መንግስት ወይም በተገቢው ይዘቱ ያልተመረጠ ከሆነ በተለይ አገዛዙ የምንለው ተቋምና መዋቅር ነው። ወታደሩን፣ ፖሊስ ኃይሉን፣ ፖለቲካቸውን፣ ቢሮክራሲውን ወዘተ ይጠቀልላል። አገዛዙ የማን ነው? ለማን ጥቅም ቆማል ለሚለው ጥያቄ ምላሹ ስሜታዊ ሳይሆን ሳይንሳዊና ተገቢ ግምገማና ምርምርን ያቀፈ መሆን አለበት። በተጨባጭ የየትኛው መደብ ወይም ክፍል ጥቅም ነው የሚያስጠብቀው ብለን በሚገባ መመርመር አለብን። በዚህም ሂደት አገዛዙ ወይም ገዥዎች ስለራሳቸው ከሚለፍፉት ተነስተን ሳይሆን ተጨባጭ ሁኔታውን መሰረት አድርገን ሊሆን ይገባዋል። ባክ ከነበረማ ፋሽስቱ አገዛዝ የፋፋደሩ ነኝ ብሎ ይመጣደቀብን አልነበረም? የኮሎኔሉ አገዛዝ የማን ነው? ለማን ጥቅም የቆመ ነው? በግለሰብ ደረጃ ኮሎኔሉ ለስልጣን ከመብቃቱ በፊት ለወያኔ ለወነግም ይሰራ እንደነበር ራሱም ያመነው ነው። ከዚህ ይዘቱ ስንነሳ ኢትዮጵያዊነቱ ይደረዝዛል። ኦሮሞዎች በቅኝ ግዛትነት ተሰቃዩ፣ ተባረሩ፣ የአቢሲኒያ ቀኝ አገዛዝ ስርዓት ወዘተ ያለ የወነግ ገደል ማሚቶ መሆኑን በይፋ ሲያረጋግጥ አቋሙና ፖለቲካው ለኢትዮጵያና ለህዝቧ ሳይሆን ለብሔሩና ለራሱ የስልጣን ጥም መሆኑን አረጋግጧል። አገዛዙ አስመራ ድረስ ሄዶ የታጠቀን ኦነግ ወደ ኢትዮጵያ የክብር እንግዳ ብሎ አስገብቷል። ቀደምን የወያኔ የስለላን አፈና ባለስልጣን ሆኖ ሲሰራ የህዝብን ትግል የማፈን ኢዲሞክራሲያዊ ሚና እንደነበረውም ይታወቃል። ለስልጣን የበቃው ጽንፈኛ ዘረኞችን አቅፎ መሆኑንና ለስልጣንና ለጥቅም ያበቃቸው እነዚሁ ብቻ መሆናቸው ለነማን እንደቆመ አሳይቷል። ለሰፊው የኢትዮጵያ ህዝብ እንዳልሆነ አረጋግጧል ማለት ይቻላል። ለኦህዴድ ኦዴት አባሎችና ካድሬዎች መሆኑንም ሁሉም አይቷል። ቀኝ ገዢ ባለው የኢትዮጵያ ህዝብ በተለይም አማራው ላይ ኃይሉን አስተባብሮ በመነሳት ያደረሰውን ጥቃትና ጥፋት ሁሉም ያውቀዋል። ቡራዩ፣ አጣዬ፣ ሻሸመኔ፣ ወለጋ፣ መተከል ወዘተ ኮሎኔሉ በግድያው የለንበትም የተገደለው እንዲያውም ኦሮሞ ነው፣ ገዳይ ኦነግ ሸኔና አሁን ደግሞ ግብጽ ነው ወዘተ ብሎ ቢቀረጣጥርም በመሰረቱ ህዝብን ለጥቃት አጋልጦ በመስጠት እንኳን ብቻ በኃላፊነት ሊጠየቅ የሚገባው ነው። ለነገሩ የራሱ ቄሮችና ማለሜንጫዎች እነ ሽመልስና ገርባዎች ወዘተ ናቸው አማራና ክርስቲያንን በሜንጫ ያሉትን መፈክር በስራ ላይ ሊያውሉት የተነሱት። የኮሎኔሉ አገዛዝ ለራሱና ለዘረኞችም ጥቅም የቆመ ጠባብና ፋሽስታዊ አገዛዝ ነው። ተገማ ከገለማ ጨቋኝና አረመኔ ስርዓት ውስጥ ኢትዮጵያዊ መንግስትና ሙሴን ሊያገኙ የሚጥሩ አይታክቴዎች እንዳሉም መታዘብ ችለናል። ከኦነግ ሸኔ ጀርባ ኦነግም ኮሎኔሉ ማለት ኦህዴድ ኦዴፓም አሉ። በይፋ ሰራዊት እያስመረቁብንና ትጥቃቸውንም እያዳበሩ ናቸው። ማንን ሊወጉ ነው ይህ ሁሉ ድርጅትና ዝግጅት? ለዚህ መልስ ለመስጠት ያልጣረ ወገን ሀገሩን ህዝቡን የረሳ ብቻ ነው። በይዘትም ሆነ ሊበራል ካፒታሊዝም ስርዓትን ፈላጊ ነን በማለቱም ኮሎኔሉና አገዛዙ ለሰርቶ አደሩ ህዝብ ሳይሆን ለበዝባሽ፣ ለቡርዣ፣ ለሰው በላ የጥቂቶች ስርዓት የቆሙ መሆናቸውን አረጋግጠዋል። በካፒታሊዝም መንገድ የበለጸገ አንድም የአፍሪካ ሀገር እንደሌለ የታወቀ ወያኔም ኮሎኔሉም በባዕዳን አለቆቻቸው ታጅበው የኢኮኖሚ እድገት ምጥቀት አሃዝን ሲመግቡን ቆይተዋል። በተጨባጭ ግን ለምንበላው ፈጠር የባዕድ እርዳታ እጅ በሚሊዮን ጠባቂ ሆነ መባጀታችንን ህዝብ ያውቀዋል። በቀን ሶስቴ እናበላችኋለን ያሉ ጉዶች የውርሻ መንግስት ሆኖ መገኘታቸውን አሌሉን አልቻሉም። ጥንተኛው ኮሎኔል ከመጣም ጀምሮ የኑሮ ውድነት ሰማይ ሰማያት መድረሱን ህዝብ ታዝቧል። እውን ሙሴ ቢኖር ኖሮ ተራራ ወጥቶ እዝ ሊቀበል የሚችልበት ጉልበት አይኖረውም ነበር? በችጋር ፈጁን፣ ይህ አልበቃ ብሎ በፍጭት ጨረሱን። ካለፈው ምን ተለወጠ? ምንስ ተሻሻለ? ምንስ ተቀየረ ስንል የአገዛዙን ማንነት በቅጡ ልንገነዘበው እንችላለን። ለአብዛኛው የኢትዮጵያ ህዝብ አሜሪካ የጫነበት አገዛዝ ጸረ ህዝብ፣ ጸረ ኢትዮጵያ ነው። በህዝብ ላይ ችጋር በችጋር ላይ የደመረ ዲሞክራሲ መጣልን፣ ዲሞክራሲ ሰፈነ የሚል ጤነኛ ሊኖር አይችልም እና ህዝብ መንግስቱን አገኘ ለማለት እንዳቃተን ግልጽ ነው። የሀገርና የህዝብ ንብረትና ሀብት አሁንም የሚዘርፉት የሚቀራመቱት ጥቂቶች ናቸውና ለነማን ቆሙ ስንል ለከፋቸውና ለዘረኛ ቡድናቸው የሚል ነው። ነገር ግን ሁኔታው ሲለወጥ እንደነ ሰባት ዶላር ይዘው ዋሻ ይገባሉ እንጂ ለህዝብ ጥቅም የሀገር ንብረትን ሲያውሉ መቼም አናይም። የህዝብ ሀብትና ንብረት እየጠፋ ያለው በእውነት እየተዘረፈ ያለው ለራሳቸው ውሱን ዘረኛ ጥቅም አዲስ አበባን ፊንፊኔ ለማድረግ እንጂ ለሀገር ግንባታ አይደለም። በአጭሩ የኮሎኔሉ አገዛዝ የተለማውን የሆነ ግብ ሊያሟላ የቆመ ነው። ለአረብና አሜሪካም ሉዓላዊነትን አስረክቧልና ህዝባዊ ቀርቶ ኢትዮጵያዊ ለምንለው ስንጥር ሊቀፈን ይገባል። በነገራችን ላይ በትግራይ በወያኔዎች እጅ የተገኘው ገንዘብ ሁሉ ለምንና እንዴት የኦሮሚያ መንግስት ንብረት ተብሎ ሊሰጣቸው እንደቻለ ለነገምት ብንችልም ግልጽ አልተደረገም። የኢትዮጵያ መንግስት ትላንትም አልነበረም ዛሬም የለም። የኮሎኔሉ አገዛዝ የኢትዮጵያ ሳይሆን ጸረ ኢትዮጵያ የኦሮሞ ጽንፈኞችና ኦዴፓዎች አገዛዝ ነው። የዚህ አገዛዝ ተባባሪ የሆኑ የልዩ ልዩ ብሔረሰብ ፍርፋሪ ለቃሚዎችና የህዝብ ጠላቶች አሉ። አገዛዙ ለባዕዳን ያደረ ነውና ለብሔራዊ ጥቅምና እድገት የቆመ ሳይሆን ዘመናችን የአቀባባይና ጥገኛ ተበርቴና የሚጫወት ባንዳ ቡድን ነው። አምባገነኖች በጥንድ ለስልጣን ለቅሰው ተቻችለው መኖር አይችሉምና ተጠገቡ ባለምንጫዎችና ከነ ለማ መዘርሳም ሆነ እብሪት ካወራቸው ወያኔዎች ጋር ኮሎኔሉ ቢጋጭ የግል ፍጹም ስልጣን ፍላጎቱን ተጻረውበት እንጂ ለህዝብና ለሀገር ከቶም ተቆርቆሮ አይደለም። በኢትዮጵያ አምባገነናዊ ዘረኛ አገዛዝ ነው ቀጥሎ ያለው። ለውጥ የለም ታጥቦ ጭቃ ቢበዛ ሀገር አድን ትግላችን ተፋፍሞ ይቀጥል። ለአድርባዮችና አደናዛሪዎች ሩብ ጆሮ አንሰጥም። ሀቅ ይንገር ሸፍጥ ይውደም። ጥር 17 2013
አዲስ ነገር የለም። ያንንም የነበረ ዛሬም አለ። እርግጥ ነው ሰው በሽበቱ ባህል ባለዋሳቱ መንገድ በአስፋልቱ ተለዋውጧል። ፎቅ ተደርድሯል ጎጆ ፈራርሷል። ባለ ንብረቶቹ ተቀያይረዋል። ያለፉት በአዲሶቹ ተቀምጠዋል። የሌላቸው ባላቸው ተገፍትረዋል። ይህም ያም ሆኗል። ሁሉም ድርጅት ጦር ሳይማዘዝ መፈጸሙ አዲስ ያደርጋል ካልተባለ መንግስቱ በመለስ መለስ በኃይለማርያም ባብይ መተካካታቸው የሰለጠነ አሰራር ነው ሊሰኝ አይችልም። ያው ቀልቀሎ ስልቻ ነው። አሳዛኙና አስገማቹ ነገር መከራ ሁሉ ቢፈራረቀበት የዲክታተሮች አለንጋ ቢጠርሰው የካድሪዎች ግልምጫ የፖሊሶች ፍጥጫ ቢያንገሸግሸው መልኩን ሳይለዋውጥ ለ50 አመታት የዘለቀው ያገሪቱ ችግር ዛሬም አይኑን አፍጦ ቢያጉረጠረጠበት ኢትዮጵያዊ ነብር ዝንጉርጉርነቱን ሆኖ መገኘቱ ያ ያስገርማል። በቁስ ማደግ ያምሮ እድገትን የማያስገኝ መሆኑንም ያሳያል። ኢትዮጵያዊ ከችግር ጋር መኖርን እንጂ ችግርን ማስወገድ የተሳነው መሆኑን ያስገምታል። ችግሮች ሁሉ በሰለጠነ መንገድ መያዝ ያለባቸው መሆኑ ቢደሰኮርም ለህዝቡ መፍትሄ ሲያስገኝ አልተስተዋለም። ጭሩሱኑ ዘመን በራቀው አስተሳሰብ በተጠየፈው ዘረኝነት ላይ ተንጠልጥሎ መፍትሄ ለማግኘት የሚፈልገው ሰው መታየቱ ነው አስገራሚው። ዛሬም የበረከተ መርገም ትንግርት ሕያው ሆኖ ይገኛል። ህይወት የምንለው በኑሮ መጣብ ላይ ቢቆላ ቢማሰል የበሰለው ያራል ጥሬው እስኪበስል ብዙ ነገር ያው ነው ተለወጠ ሲባል ጉራማይሊ ቃላቶች ከፈረንጅኛው ጋር እየተዳቀሉ ማንነትን ገለጽ መሆናቸው ነው መማርም አለመማርም አክራሪም ለዘፈኛም ሆነው የሚታዩበት አዳዲስ ቃላት አማርኛንም ባይሆን ሰዋሱን ለማጥፋት የተሞከረበት ሁኔታ መኖሩ ነው ምርጫ በጥጫና በርግጫ በግልምጫ በፍጥጫና በቅርጫ ተካሂዶ ዴሞክራሲያዊ ነው እንዲባል የሚጠብቅ ካለ ሊፈዝ አንታሙስ የቀረው ብቻ ነው የሚሆነው በማጨብጨብ የትኛውንም ችግር መቅረፍ አይቻልም በዴሞክራሲ አስተሳሰብ የምመራ ፖለቲከኛ ነኝ ባይ እፍኝ የማይሞሉ ወያኔዎችን ለመያዝ ይህ ሁሉ የህዝብ መጎሳቆል እንዲፈጠር ምክንያት መሆን አይችልም ሌቦቹ ተመርተው ይያዙ ተብሎ የህዝብ አስተያየት ሲስተጋባ ቆይቷል እኔ ነኝ የማውቀው የሚለው ኮሎኔል የህዝብ ጠላቶች ገንዘብ እስኪያሸሹ ጉድጓድ እስኪመሱና የንጹሃንን ደም እስኪያፈሱ የጠበቃቸው አውቆ ነበር ማለት ነው ይህ ክስተት የኮሎኔሉ አገዛዝ የውር ድንብሩን የሚጓዝ ነው የሚባለውን የሚያረጋግጥ ነው እንኳንስ ዘረኝነትን ትቶ ህዝብን በሰላም ለማስተዳደር ቀርቶ ባንድ ወገን ላይ አነጣጥሮ መዝመቱንና የመለስ ዜናዊን ያልተጠናቀቀ አጀንዳ የሚያስፈጽም መሆኑን ባርሲ በሻሸመኔ በወለጋ በሸዋ በባሌ በቤኒሻንጉል የተፈጠረውን የራሱ ፓርቲ የዘረኞች ድርጊት ማስቆም የማይፈልግ መሆኑ እየታየ ነው በአማራውና በኦርቶዶክስ እምነት ተከታዮች ላይ የሚካሄደው ጭፍጨፋ የመለስ ዜናዊ አጀንዳ ቅጥያ ነው ፍላጎቱ ቢኖር በሶማሊያ የሚሰራውን ማየት በቂ ነው የረብሻና የብጥብጥ ስፍራ የነበረው የምስራቅ ኢትዮጵያ ክፍል ከየትኛውም ስፍራ የተሻለ ሰላም ያለበት መሆኑ የኦጋዴን ሶማሌ ህዝብ በኢትዮጵያዊነቱ የሚያምንና ሰንደቅ ዓላማውን እስከ ዛሬ ድረስ ያውለበልብ የቆየ ታላቅ ኢትዮጵያዊ መሆኑን የሚመሰክር ነው በጥባጮቹ በቁጥርም በአስተሳሰብም አናሳ መሆናቸውን የሚያሳይ ነው የየትኛውም አካባቢ ህዝብ ኢትዮጵያዊነቱን የሚጠላ የለም ጠዮቹ ጥቂቶች መሆናቸውን በወያኔ ውድቀት መረዳት ተችሏል ስለዚህ ይህን የመሰለ ያልተስተካከለ አገዛዝ በራስ ላይ ለማንገስ ዘረኝነትን ለማስፋፋት አትድከም ወደድከውም ጠላኸው የኢትዮጵያ ህልውና ይረጋገጣል የህዝቧም ፍቅርና አንድነት በቦታው ይመለሳል በባዶ ምርጫ ጊዜህን አታጥፋ ራሳቸው የሚፈልጉትን ያድርጉ ለነሱ ተውላቸው በዚህ ሁኔታ ህዝብ እየተጨፈጨፈ የምታደርገው ምርጫ ከገዳዮቹ ጋር ያሰልፋል እንጂ ንጹህ ሰው ለሀገር አሳቢ ለህዝብ ተቆርቋሪ አያደርግህም መብቱን አዋቂና አክባሪም አያስብልህም በሁሉም በኩል ክስረት ነው ስለዚህም አሁንም እንደወትረው ሰከን ብሎ ማየት ረጋ ብሎ ማስተዋል በጽናት መታገል አማራጭ የሌለው መሆኑን እመን ምርጫ ሳይሆን የገዳዮችን ተግባር መግታት ነው በቤትህ በሰላም ለመግባትና ዋስትና የሚሰጥህ ሌላው ፕሮፓጋንዳ ነው ለኢትዮጵያ አሁን ባለችበት ሁኔታ የሚያዋጣው ሁሉንም የያዘ የሽግግር መንግስት ብቻ ነው ለሽግግር መንግስት አገል ምርጫውን እርሳው ድል ለኢትዮጵያ ህዝብ
ከጨርቁ ምን አለን? ከጨርቁ ምን አለን? ወያኔዎቹ ከጨርቁ ምን አለን እያሉ ሲዝናኑ ቆይተው ህዝብን ለማጭበርበር የባፎሜት የጥንቆላ ምልክታቸው በሰንደቅ ዓላማው ላይ ለጥፈው የአንድነት አርማ ነው እያሉ ሲያፈፉ ቆይቶም ቢሆን የአጋንንት አርማ መሆኑን ህዝቡ ደረሰበት። የመቶ ዓመት ታሪክ ነው ታሪካቹ ሲለን የሰነበተው የውያኔ ቁንጮ የሚሊኒየም በዓልን ሲደምስበት አሳየን። የክልል ባንዲራ ያሉ ለእያንዳንዱ ማህበረሰብ ያከፋፈሉትም ቢሆን ህዝቡ ከልቡ የተቀበለው ሳይሆን ካድሬዎቻቸው ህዝቡን እያዋዙ ለመዝረፍ ኢትዮጵያን ለማዳከም የተጠቀሙበት ዘዴያቸው መሆኑን የብዝበዛ የአፈና የመብት ረገጣ ምልክት መሆኑን አሳይተውናል። ድሮስ የሰይጣን ባንዲራ ለሰው ልጆች ይጠቅማል ተብሎ እንዴት ይታሰባል? የህዝብ ጥያቄ ፍትሃዊ መንግስት ይኑረን፣ መሬታችን፣ ቋንቋችን፣ ባህላችን ይከበር እንጂ የማንነት ጥያቄ አርማ የሆነውን የብዙ አርበኞች ደምና አጥንት የተከሰከሰበትን የነጻነት ምልክት ሆኖ የጥቁር ህዝቦች በሙሉ ሲያገለግል የቆየውን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማን እንሻር የሚል አይደለም። የኢትዮጵያ ሰንደቅ ዓላማ ሁሉንም የሚወክል ባይሆን ኖሮ እነ ገረሱ ዱኪ፣ እነ ፊታውራሪ ሀብተ ጊዮርጊስ፣ እነ ጎበና ዳጨው፣ እነ ጄኔራል ጃግማ ኬሎ፣ እነ ዑመር ሰመተር፣ እነ አበበ አረጋይ፣ እነ በላይ ዘለቀ፣ እነ ዘራይ ደረስ ወዘተ ባልተዋጉለት ነበር። እነዚህ ሁሉ አርበኞች አምነውበት ያደረጉት እንጂ በማንም ተጽኖ ደርሶባቸው የፈጸሙት በማንም ተመርተው ያከናወኑት አይደለም። ራሳቸው የነጻነት አባወራዎች ነበሩ። ስለዚህም በኢትዮጵያ ሰንደቅ ዓላማ ማፈር በእነዚህና በሌሎችም ጀግኖች አባቶች ማፈር ማለት ነው። የአርበኛ ገድል የሚያሳፍረው ባንዳ ብቻ ነው። አለበለዚያ ህዝብ በኩራትና በአክብሮት ነው የሚቀበለው። ስለዚህ ነው ወጣቱ በውጪም በግቢም ሰንደቅ ዓላማውን አቅፎ በየአደባባዩ ሲዘምር የሚታየው። ወያኔ የውጭ መላእክተኛ በመሆኑ ጭነው የላኩትን ሸክሙን የጎንደር ወጣት አራክፎለታል። የኦሮምኛ ተናጋሪ ወጣትን በተመሳሳይ መልኩ ሰንደቅ ዓላማውን ከፍ አድርጎ ይዞ ጥንት አያቶቹ የተዋጉላትን ኢትዮጵያን ከባድ ተልዕኮ ለማዳን መንቀሳቀስ ይኖርበታል። አንድ ቀረው የሚባል ነገር ያርቻ ነው። ኢትዮጵያ በነጻነት ያኖረች ከውጪ ወራሪዎች ራሷን ጠብቃ የቆየችና ዜጎቿን ያኮራች ሀገር እንጂ የሚታፈርባት አይደለችም። የሚያፍሩት ባንዳ የባንዳ ልጆች ብቻ ናቸው። ዓላማቸው አልተሳካላቸውምና የአርበኛ ልጆች እርስ በርሳቸው የሚናበቡበት ቋንቋ አላቸው። የጎንደር አማራ ወጣቶችና የአዳማ ኦሮሞ ወጣቶች ሀቁን አውቀው ስሜትለስ ስሜት ተገናኝተው የሱ ደም የኔ ነው ተባብለው ወንድሜን አትንኩት ተባብለው ማንነታቸውን አስመስክረዋል። ወያኔ የአማርኛ ቋንቋን ለማጥፋት ቢጥርም በአብዛኛው ይጠቀምበት በኦሮሞ ወጣቶች ላይ ነው። የትግራይ ወጣቶች አማርኛ፣ ኦሮምኛ ሌላም እየተማሩ ለስለላ ሲጠቀሙበት ኦሮሞውን ነጥለው ለማስቀረትና በፌደራል አስተዳደር ውስጥ ድርሻ እንዳይኖረው በየክልሉ የሄደ ኢንቨስተር እንዳይሆን እንደ ልቡ በሌሎች ስፍራዎች እየተዛዘረ እንዳይሰራ በአንድ አጥር ውስጥ ታስሮ እንዲቀመጥ ለማድረግ ተሰልቶ የተሰራ እንደሆነ ከኦሮሞ ወጣት የሚጠፋ ነገር አይደለም። ችግር እየፈጠሩበት ያሉት በጠባብ ዘረኝነት ታውረው ከሌላው ወገን ጋር በጠላትነት ሊታያል ለማድረግ የሚሞክሩ ጠባብ ጎሰኞችና ዘረኞች ለስልጣን ጥማቸው ማርኪያ ለማድረግ ወጣቱን በተለያየ መልክ ለማዘናጋት የሚጥሩ መሆኑ ነው። ከወያኔ ባልተሻለ መልኩ የውጭ ተልእኮ ያላቸው የድርጅት መሪዎች ነን የሚሉ እንዳሉ በወጣቱ ደም ደሞዛቸውን የሚያገኙ እንዳሉ ገልጽ ነው። የሚያዋጣው የነዚህ አይነቶቹ በህዝብ ልዩነት በአገር ጥፋት ላይ እንዲሰሩ ተልእኮ የመጡ መሆናቸውን አውቆ ማራቅ ነው። ህዝብ ሌላ ወያኔ በላዩ ላይ ለመሾም አይታገልም ፊትም አልታገለም። ኢትዮጵያ ላንድም ለውል ግዝም ከምዝበራ ከጭቆና ተላቃ ህዝባ በፈቀደው መሪ በመርጫ መተዳደር ያለባት ሀገር ለማድረግ ፊትም ብዙ ደም ፈሷል። አሁንም እየፈሰሰ ነው። ባንዶች በተለያየ ታክቲክ እየቀረቡ ህዝቡን ያዋዛሉ። ወጣቱ ትግል ውስጥ ሲገባ ይህን የመሰለ ደባ አጠገቡ ባለ ታጋይ ነኝ ባይ ሊፈጸም እንደሚችል መገንዘብ ተገቢ ነው። የሩንታና ጥቅም ለትግል አይበጅም። ስለዚህ የአዳማውና የጎንደሩ ወጣቶች የአዲስ አበባውና የሌሎች ስፍራዎች ወጣቶች በበለጠ ሁኔታ ተቀራርበውና ተጠናክረው አላማቸውን አስተካክለው መጓዝ ይጠበቅባቸዋል። ደምህ ደሜ ነው፣ ህይወትህ ህይወቴ ነው ብለው በአንድነት መነሳት የሀገር ልጆች ግዳጅ ነው። ከዚህ ውጪ የሚደረግ ትግል ወያኔ በስልጣን እንዲቆይ ማድረግ እንጂ ሌላ ፋይዳ አይኖረውም። ኢትዮጵያ በዘርና በጎሳ መከፋፈያ ዘመኗን ያለፈችው ገና ድሮ ነው። የቋንቋ አገዛዝ ያሳየን ነገር ቢኖር አንዱ ጎሳ በሌላው ላይ የበላይ አዛዥ ልሁን የሚሉ ግለሰቦችን፣ ሌቦችን፣ ዘራፊዎችን፣ ሀገር ሻጮችን ሲያስተናግድ እንጂ ፍቅርን፣ አንድነትን፣ አብሮነትን ለህዝቡ ሲያስተምር አይደለም። የሁኔታ አገዛዙ ትግሬ በመሆኑ የተከሰተ የተለየ ድርጊት አይደለም። የትኛውም ብሔረሰብ በጎሳ ተደራጅቶ ስልጣን ከያዘ የመጨረሻ ግቡ ጥላቻን ማስፋፋት፣ እኔ የበላይ ነኝ ማለት ወዘተ ነው። በዚህ በኩል የሁለቱ ብሔረሰቦች የጎንደር የአማራ ወጣቶችና የአዳማ የኦሮሞ ወጣቶች ብራቮ ወያኔ የከለለውን የቋንቋ ድንበር ጥሳችሁ የራሳችሁን ቋንቋ ፈጥራችሁ መግባባታችሁ አንዱ ከሌላው የተለየ ህይወት እንደሌለው ለማይገባው ሁሉ አሳይታችሁታል። ለሌሎችም አሪያ እንደምትሆኑ ጥርጥር የለውም። የወያኔ የጥንቆላ ምልክት ያለው ባንዲራን አስቀንጥሮ ጥሎ የኢትዮጵያን ሰንደቅ ዓላማ በየቦታው መተካት የትግሉ እንብርት ነው። የውያኔ ባንዲራ ካልወረደ እርኩስ መንፈስ በየሰው ላይ እንደነገሰ ይሰነብታል። አጋንንት የሚያባረው ጠበል ንጹህ ታሪካዊና ባለገድሉ የአርበኞች ቅርስ የሆነው ቀስተ ደመናው የኢትዮጵያ ሰንደቅ ዓላማ ብቻ ነው። ኢትዮጵያ ለዘላለም ትኑር። በከበረ ትግል ህልውናችንን እናስከብራለን። አገርና ሰንደቅ ነፃነት ከሌለ
Thank you. ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ መልክሽ ተጠቆረብኝ ሆነብኝ ቅርሳሳ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሸነባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ነው ዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራኔ ታለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት አላማ አንዋውርሽ ያን ጎልሽ ነጣነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አግጦ ውበትሽን ለብሶ ሀዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሀዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቷልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሀዘንተኛ እናቴ ከአንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም የለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሀዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬም መቤት የህሊና ሀብቴ ራቸው እጅግ ነው ህልቆ መሳፍርት ወሰንዲካ የለው እስከ ምጻት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሀዘንተኛ እናቴ ምንኛ ይጠና የወደደ አንጀት ያፈቀረሽ ሲለይ ሲፈታ በሞት ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሻን ሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሀዘን በፊትሽ ሲለካ ሆኖ ሰመመን ስካዜሽ ወጨፎ ሰቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሀዘንተኛ እናቴ የመጣውን ቀንበር እኔም ልሸከም ልረሽ ልቆፍረው በተለምሽው ትልም ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስፍሳ ብዙ ታፈራለች ሙታ ስትነሳ ይሞቱ ልጆችሽ ተንሳይን ጂናው ሀዘንሽን ባሴት ሊለውጡ አስበው ቃትሽ ይጠፋል በኃይል ተደምስሶ ህይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጂው መንገድ ስንቅንሽን ሰንቅንቂ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመና ስጋቸው አበባ አምሯቸው ፍሬ አብቦ ያፍራል ከነገ ከዛሬ ምን ይወላድ መሃን አሁን ብትወኚ እዱ መድራቱ የሚባል ወንድ ልጅ እንድትወልጂ ነኝ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሀዘን አይግባሽ ታሪክ ቤት ቢሰሩ መንገድ ሄዱልሽ ትላንት ሄጀ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መልአክ ስላከኝ እንድነግር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሳፍሳፍ አንደፋ አለላት መከታ ኑሮ ፈረቃ ነው አለላት ምስክር የኔን ትሚፈጽም ናደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ተንታይን ተወጣው ፍጆታው ለሌላ የትንሙን ማቃኛ ይፍጠር ሌላ መላ ብዙ አንጻር አይነበር እኔ በህይወቴ እየተደቀነ ሲጋረድ ተፊቴ ልከላው ብሞክር ክፉ ክፉነ የእናቴን መከራ እሾ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ አቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ
Yeah. Thank you.